ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፈው የአርብ ጥር 15 ፕሮግራማችን አሁን ጀመረ። በናይል ሳት እና በአሃዱ ሬዲዮ 94.3 ኤፍኤም ላይ በቀጥታ ልታገኙ ትችላላችሁ። የማስተናግዳችሁ ቆንጅ ይታየ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
ለምሽቱ ያሉንን መሰናዶች እናስተዋውቅ። ኮሮና ቫይረስ ወደ ኢትዮጵያ እንዳይገባ ለመከላከል እየሰራ መሆኑን የህብረተሰብ ጤና ኢንስቲትዩት አስታውቋል። ወረርሽኙ ለጊዜው ለቻይና አጣዳፊ ሁኔታ ደቅኖ ቢሆንም ወደ ዓለም አቀፍ አደጋነት ገና አልተሸጋገረም ብሏል የዓለም የጤና ድርጅት።
Make no mistake, this is though an emergency.
ምንም እንኳን ቻይና ውስጥ ያጣዳፊ ጊዜ ሁኔታን ቢፈጥርም በዓለም አቀፍ ደረጃ ግን ገና የጤና አደጋን አልደቀንም። ወደዚያ ደረጃ ግን ሊሸጋገር ይችላል።
Emergency. It may yet become one.
በጉዳዩ ዙሪያ ጋዜጣዊ መግለጫ የሰጡት የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ናቸው። ድምጻቸውን የሰማነው በምሽቱ አብይ ርዕስ ዝርዝሩን ይዘን እንቀርባለን። ሌሎችም ወቅታዊ ዘገባዎች ይኖሩናል በምሽቱ ዝግጅታችን። ንጉሱ ታምሬ ፕሮግራማችንን ይመራል። አብራችሁ እንድታመሹ ከአክብሮት ጋር ጋብዛለሁ። አሁን ለዜናው አዳነች።
በቅድሚያ ርዕሰ ዜናዎች። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ብልጽግና ፓርቲ የኢህአደግን ስልጣን መውረስ አይችልም አሉ። በአፍሪካ ቀንድ የገባው የአንበጣ መንጋ በቅርቡ ወደ ሌሎች ሀገሮች ሊዛመት ይችላል ሲል ፋው በሚል አጽሮት የሚታወቀው የተባበሩት መንግስታት የምግብና የእርሻ ድርጅት አስጠነቀቀ። የዓለም የጤና ድርጅት በኮሮና ቫይረስ የተያዙትና የሞቱት ሰዎች ቁጥር ከተገለጸው የበዛ ሳይሆን አይቀርም አለ። አሁን ዜናዎች በዝርዝር። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ ጉዳዮች አስመልክቶ በዛሬው ዕለት ለክልሉ መገናኛ ብዙሃን መግለጫ ሰጥተዋል። ምክትል ርዕሰ መስተዳድሩ ብልጽግና ፓርቲ የኢህአደግን ስልጣን መውረስ አይችልም ብለዋል። ሙልጌታ ጽብሃ ዝርዝር ዘገባ አለው።
የትግራይ ክልል ምክትል ርዕሰ መስተዳድርና የህዝባዊ ወያነ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት በወቅታዊ ጉዳዮች ላይ ለክልሉ መገናኛ ብዙሃን በሰጡት መግለጫ ህወሓት ከብልጽግና ፓርቲ ጋር ያለውን ልዩነት በግልጽ አስቀምጧል ያሉ ሲሆን ወገንተኝነቱም ለአርሶ አደር ነው ሲሉ ተናግረዋል። አብዮታዊ ልማታዊ ዲሞክራሲያዊ መስመር ከማይቀበል ፓርቲ ጋር መቀጠል አንችልም ሲሉ ተናግረዋል። ምክትል ርዕሰ መስተዳድሩ ያለን ልዩነት በግልጽ ለመወያየት በእኛ ወገን ቡድን ተቋቋመ ተናግሯል። በተጨማሪም በአሁኑ ጊዜ ፓርቲና መንግስት እየተደባለቁ ናቸው፣ መስተካከል አለበት ብለዋል። ዶክተር ደብረጽዮን በመግለጫቸው የኢህአዴግ ስልጣን ብልጽግና ፓርቲ መውረስ አይችልም በማለት ተቃውሟል። በህገ ወጥ አካሄድ ከስልጣን ማውረድና መሾምም ተጀምሯል ያሉ ሲሆን ይህንንም በክልሎችም እየተፈጸመ ነው በማለት ተቃውሞታል። የክልሉ ወረዳዎች እንደ አዲስ የማደራጀት ሂደት አስመልክቶ በሰጡት ማብራሪያም ጉዳዩ ላይ ውሳኔ የሚሰጡ የቀበሌ ምክር ቤቶች ናቸው ያሉ ሲሆን በመጨረሻም የክልሉ ምክር ቤት እንደሚያጸድቀው ገልጸዋል። መንገድ በመዝጋት የሚፈታ ችግር የለም ያሉት ምክትል ርዕሰ መስተዳድሩ በትግራይ የሚፈጠር የሆነ ይሁን ችግር በህግና ስርዓት ብቻ ነው የሚፈታው ብለዋል። በትግራይ ውስጥ የክልሉ ህዝብ ህልውናና ደህንነት ጠብቀው ከሚሰሩ የፖለቲካ ፓርቲዎች ጋር በጋራ ለመስራት የሚያስችል ፎረምም እንደተቋቋመ ምክትል ርዕሰ መስተዳድሩ ተናግረዋል። የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲም ህጋዊ ሰውነት የነበራቸው ፓርቲዎች በጠቅላላ ጉባኤ ራሳቸው አክስመውና የሀገሪቱና የምርጫ ቦርድ ህግ ተከትለው የፈጠሩት ፓርቲ በመሆኑ የኢህአዴግ ስልጣን መብቶችና ግዴታዎች ወደዚህ ውህድ ፓርቲ ይተላለፋሉ ሲሉ ለአሜሪካ ድምጽ ከዚህ በፊት ተናግረዋል። ምርጫ ቦርድም ህጋዊ እውቅና የሰጠን ህጋዊ መንገድ የተከተለና አስፈላጊ መስፈርት ስላሟላን ነው ሲሉ ገልጸው ነበር። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታ እናመሰግናለን። በአፍሪቃ ቀንድ የገባው የአንበጣ መንጋ በቅርቡ ወደ ሌሎች ሀገሮች ሊዛመት ይችላል ሲል ፋው በሚል አህጽሮት የሚታወቀው የተባበሩት መንግስታት የምግብና የእርሻ ድርጅት አስጠነቀቀ። ፋውና የምስራቅ አፍሪቃ ኢኮኖሚ ትብብር ባለሥልጣን ኢጋድ ዛሬ በህብረት ባደረጉት ጋዜጣው ጉባኤ የአንበጣ መንጋ በሰብል ላይ ሊያደርስ የሚችለው ጉዳት ምክንያት በሚሊዮኖች የሚቆጠሩ ሰዎች ሊራቡ ይችላሉ በማለት አሳስበዋል። አንበጣ የገባባቸው የአፍሪካ ሀገሮች ኢትዮጵያ፣ ኬንያ፣ ሶማሊያና ኤርትራ መሆናቸውን፣ የአንበጣ መንጋ የመግባት አደጋ የተጋረጠባቸው ደግሞ ደቡብ ሱዳን፣ ሱዳን፣ ኡጋንዳና ግብጽ መሆናቸውን በአፍሪካ ያሉት የፋኦ ምክትል ኃላፊ ቡካር ቱጃኒ በቀጠናው ስለሚያንዣብበው የአንበጣ ፍልሰት አስገንዝበዋል። የማዕከላዊ አፍሪካ ሀገሮች የኢኮኖሚ ማህበረሰብና የተባበሩት መንግስታት ድርጅት በመጪው ወር ካሜሩን የሚካሄደው ምርጫ ሰሜን ምዕራብንና ደቡብ ምዕራብ ክፍሎችንም እንዲያካትት ጥሪ ባያደርግም በክልሎቹ የሚንቀሳቀሱት ተገንጣይ የሚባሉት አማጽያን ጥሪውን ችላ ብለዋል። ተዋጊዎቹ በምርጫ ሰራተኞች ላይ ጥቃት ሲከፍቱና የምርጫ ቁሶችን ሲያወድሙ ቆይተዋል። በማዕከላዊ አፍሪካ የተባበሩት መንግስታት ድርጅት ዋና ጸሐፊ ተወካይ ፍራንሷ ሉሰኒፎል እንደ አውሮፓ አቆጣጠር የካቲት 9 ቀን የሚካሄደው ምርጫ የተሳካ እንዲሆን የሀገሪቱ ህዝብ መንግስትን መርዳት ይኖርበታል ብለዋል። የዓለም የጤና ድርጅት በኮሮና ቫይረስ የተያዙትና የሞቱት ሰዎች ቁጥር ከተገለጸው የበዛ ሳይሆን አይቀርም ይላል። እስካሁን ባለው ጊዜ 26 ሰዎች በበሽታው እንደሞቱ፣ 830 የሚሆኑት ደግሞ እንደታመሙ ተዘግቧል። በሽታው በአብዛኛው የተዛመተው ቻይና ውስጥ ነው። የሞቱትም ቻይና ብቻ ላይ ነው ተብሏል። ጥቂት ኮሮና የያዛቸው በሽተኞች ዩናይትድ ስቴትስ በምትገኝባቸው 7 ሀገሮች ተገኝተዋል። ሁሉም ቀለል ያለ ህመም ነው የገጠማቸው፣ ከበሽታውም ድነዋል። ኮሮና ቫይረስ ምን ያህል ከባድ በሽታ መሆኑን ለይቶ ለመገምገም ገና ነው ብለዋል የዓለም የጤና ድርጅት ቃል አቀባይ ታሪክ ጃዛረቪች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቻይና መንግስት ኮሮና የተባለው ቫይረስ እንዳይስፋፋ ለመግታት ሲል ዛሬ ተጨማሪ ከተሞችን ግንኙነት እንዳይደረግባቸው ዘግቷል። ቫይረሱ በብዙ ከተሞች ተዛምቷል ተብሏል። ቢያንስ 8 ከተሞችና በአጠቃላይ ቢያንስ 25 ሚሊዮን የሚሆኑ ሰዎች ከግንኙነት ታግደዋል። ይህ የሆነው በዘልማድ ብዙ ሰዎች ከቦታ ቦታ በሚጓጓዙበት የቻይና አዲስ ዓመት ዋዜማ ላይ ነው። ባለሥልጣኖች ትላንት በባቡርና አይሮፕላን ውሃን ከተባለችው ከተማ እንዳይዘዋወሩ አግደዋል። ኮሮና የተባለው ቫይረስ የተነሳው ከውሃን ከተማ ተብሎ ይታመናል። መንገዶችና ከምድር በታች መጓጓዣ ባቡሮችም ታግደዋል። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባላት በሀገሪቱ ፕሬዚደንት ላይ ለመሰረቱት ክስ በሕግ መወሰኛ ምክር ቤት ሲያቀርቧቸው የቆዩትን መክፈቻ የመከራከሪያ ንግግሮችን ዛሬ ያበቃሉ። ነገር ግን ሪፑብሊካውያን በሚበዙበት የሕግ መወሰኛ ምክር ቤት ፕሬዚደንት ትራምፕ ጥፋተኛ ይሆናሉ ተብሎ አይገመትም። ሆኖም ዲሞክራት ፖለቲከኞች ትራምፕ ከስልጣን እንዲነሱ ሊያሳምኑ ይችላሉ ያሏቸውን ንግግሮች ከማድረግ አላገዳቸውም። ለትክክለኛነት ቦታ የማይሰጥ ከሆነ ጠፍተናል ማለት ነው። ሐቀኝነት ጥቅም የማይኖረው ከሆነ ጠፋን ማለት ነው ሲሉ ዲሞክራቱ የተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር አዳም ሼፍ ትላንት በሕግ መወሰኛው ምክር ቤት ባደረጉት የመዝጊያ ንግግር አስገንዝበዋል። የተወካዮች ምክር ቤት አባል ዲሞክራቶች ያቀረቡት ክስ አስተዳዳሪ ጀራልድ ናድለር በበኩላቸው ፕሬዚዳንት ትራምፕ ስልጣናቸውን ካለ አግባብ ተጠቅመዋል በሚል ሊከሰሱ አይችሉም የሚለውን ክርክር አደገኛና እርባና ቢስ ብለውታል። በመጨረሻም በርካታ የዓለም መሪዎች በሁለተኛው የዓለም ጦርነት ወቅት በአይሁዳውያን ላይ የተፈጸመውን ፍጅት ለማሰብ እስራኤል ተሰባስበው ውለዋል። ጸረ ሴማዊነት በአዲስ መልክ እያቆጠቆጠ ነው የሚል ማስጠንቀቂያም ተሰምቷል። ከ40 በላይ የሚሆኑ የዓለም መሪዎች በሆሎኮስት ወይም በፍጅቱ መድረክ ተገኝተዋል። በእስራኤል ታሪክ ይህን ያክል ብዛት ያለው ከሆሎኮስት ጋር የተዛመደ የፖለቲካ መሰባሰብ ሲታይ ለመጀመሪያ ጊዜ ነው ተብሏል። የሩሲያው ፕሬዚደንት ቭላዲሚር ፑቲን፣ የፈረንሳይ ፕሬዚደንት ኢማኑዌል ማክሮን፣ የጀርመን ፕሬዚደንት ፍራንክ ዎልተር ስታይነር፣ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ይገኙበታል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ቮይስ ኦፍ
አዳነች ፍሳዬን ለዓለም ዜናዎቹ እናመሰግናለን። በሚቀጥለው የመጽሔት ክፍለ ጊዜም እንዲሁም በሁለተኛው የዝግጅታችን አጋማሽ በርከት ያሉ ወቅታዊ ዘገባዎችን አካተናል። በአጭር ሞገድ መስመሮች በናይል ሳት እንዲሁም 94.3 ላይ ታገኙናላችሁ። አብራችሁን ቆዩ። አሁን ወደ ምሽቱ አብይ ርዕስ እንሻገራለን። ኮሮና ቫይረስ ወደ ኢትዮጵያ እንዳይገባ ለመከላከል እየሰራ መሆኑን የህብረተሰብ ጤና ኢንስቲትዩት አስታውቋል። የዓለም የጤና ድርጅት ትናንት በሰጠው መግለጫ ወረርሽኙ ለጊዜው ለቻይና አጣዳፊ ሁኔታ ቢደቅንም ወደ ዓለም አቀፍ አደጋነት ገና አለመሸጋገሩን አስታውቋል። ከተለያዩ ምንጮች የደረሱንን ዘገባዎች ሰሎሞን አባተ እንደሚከተለው አሰናድቷል።
ከቻይና ጋር በንግድና በሌሎችም የምጣኔ ሀብት መስኮች በጥብቅ የተሳሰረችው ኢትዮጵያ የኮሮና ቫይረስ መዛመት ጉዳይ ከሚያሳስባቸው ሀገሮች አንዷ እንደሆነች እየተነገረ ነው። የማኅበረሰብ ጤና ኢንስቲትዩቷ ዛሬ ለመገናኛ ብዙሃን በሰጠው መግለጫ ለመንገደኞች ስለ ቫይረሱና ስለሚተላለፍባቸው መንገዶች መረጃ እንደሚሰጥ፣ በዓለም የጤና ድርጅት ምክር መሠረትም ቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ የሰውነት የሙቀት መጠን ምርመራ ማድረግ መጀመሩን አስታውቋል። ቫይረሱና የሚያስከትለውም ህመም ወደ ታየባቸው አካባቢዎች የሚጓዙ መንገደኞች የሳልና የትኩሳት ምልክት ከሚታይባቸው ሰዎች እንዲርቁ፣ በአመጋገብና በግል ንጽህና አጠባበቅ ላይም ጥንቃቄ እንዲያደርጉ የኢትዮጵያውን የመከላከልና የዝግጁነት ሥራ የሚያስተባብረው የማኅበረሰብ ጤና ኢንስቲትዩት መክሯል። የኢትዮጵያ አየር መንገድ ወረርሽኙ ወደ ተዛመተባቸው 5 የቻይና ከተሞች ቤጂንግ፣ ሆንግ ኮንግ፣ ሻንግሃይ፣ ቻንዱና ጋንዡ እንደሚበር ተገልጿል። የዓለም የጤና ድርጅትም ትናንት በሰጠው መግለጫ የኮሮና ቫይረስ ወረርሽኝ ዓለም አቀፍ ስጋት መደቀኑን አስታውቋል። ይሁን እንጂ ከቻይና ውጪ የጤና አደጋ ነው ብሎ ግን አላወጀም። ለኮሮና ቫይረስ የተጋለጠውና የታመመው ሰው ቁጥር ከ500 አልፏል። ከመካከላቸው ቢያንስ 18 ሰው እዚያው ቻይና ውስጥ በዚሁ ጦስ ሞቷል። አሁን ማምሻውን ደግሞ ማይክል ብራውን ዋሽንግተን ዲሲ ላይ ባጠናቀረው ዘገባ እስካሁን ድረስ 830 ሰው በኮሮና ቫይረስ መያዙንና 25 ሰው መሞቱን የቻይና ብሔራዊ የጤና ኮሚሽን ማሳወቁን ጠቁመዋል። ከቻይና ውጪም ትናንት ሐሙስ ሲንጋፖርና ቪየትናም ውስጥም አዳዲስ አጋጣሚዎች የተስተዋሉ ሲሆን ቫይረሱ ጃፓን፣ ታይዋን፣ ደቡብ ኮሪያ፣ ታይላንድና ዩናይትድ ስቴትስ ውስጥም ተገኝቷል። ኮሮና ቫይረስ በተቀሰቀሰባት ውሃን ከተማ ውስጥ ለመቆጣጠር የቻይና ባለሥልጣናት ጥብቅ እርምጃዎችን እየወሰዱ መሆናቸውን ሄንሪ ሪጅዌል ከለንደን ዘግቧል። 11 ሚሊዮን ነዋሪ እንዳላት በሚነገረው መላ ከተማይቱ ውስጥ ፖሊስ መሰማራቱን ከዚያው እየወጡ ያሉ ፎቶዎች እያሳዩ ነው። ለቫይረሱ እየተጋለጠ ያለው ሰው ብዛት እየጨመረ በመጣ መጠን ውሃን ከተማ በምትገኝበት መላ ሁቤይ ክፍለ ሀገር የጥንቃቄና የቁጥጥር እርምጃዎቹ እየጠበቁ መጥተዋል። ነገና ከነገ በስቲያ እንዲያውም ቻይና ውስጥ ዛሬና ነገ መሆኑ ነው፣ ቅዳሜና እሁድን የሚከበረው የአዲሱ የጨረቃ ዓመት ክብረ በዓል ጉዞ ስጋቱን አባብሶታል። ለማንኛውም ግን ወደ ውሃን የሚገቡና ከዚያም የሚወጡ የሕዝብ ማመላለሻዎች ሙሉ በሙሉ በመቋረጣቸውና በዚያ የሚተላለፉ አየር መንገዶችን መስመሮቻቸውን በመሰረዛቸው ሰውም የጉዞ እቅዱን እየተወው እንደሆነ ታውቋል። ቤጂንግ ላይ የሚገቡና የሚወጡ መንገደኞች ግን ጥንቃቄያቸውን አጠናክረዋል።
በጣም ተጨንቄያለሁ። እንደ ሳርስ አይነት ወረርሽኝ እንዳይሆንም በጣም ፈርቻለሁ። ለዚህ ነው ሁላችንም ጭንብል አድርገን የምንንቀሳቀሰው።
መንገደኛዋ ሲንዲ ቼን ለቻይና ማዕከላዊ ቴሌቪዥን ከሰጠችው ሐሳቧ የተወሰደ ነው የሰማችሁት። የሕክምና ባለሙያዎች በመላ ቻይና ምርመራ እያደረጉ መሆናቸውን የመንግሥቱ ቴሌቪዥን አሳይቷል። ትኩሳት ቢጤ የተስተዋለበት ተነጥሎ እንዲቆይ ይደረጋል። እርግጥ እነዚያን የሲሲቲቪ ምስሎች የዛሬ መሆን አለመሆን ቪኦኤ ማጣራት አልቻለም። የዓለም የጤና ድርጅት የቫይረሱንና የተከተለውንም ወረርሽኝ አሳሳቢነት ባያቃልለውም ዓለም አቀፍ አደጋ ግን ገና አልሆነም ብሏል። የደብሊው ኤችኦ ዋና ዳይሬክተር ዶክተር ቴድሮስ አዳኖ
ሜክ ኖ ሚስቴክ ዚስ ኢዝ ዞ አን ኢመርጀንሲ ኢን ቻይና ባት ኢት ሃዝ ኖት የት ቢካም a global health emergency.
ምንም እንኳን ቻይና ውስጥ ያጣዳፊ ጊዜ ሁኔታን ቢፈጥርም በዓለም አቀፍ ደረጃ ግን ገና የጤና አደጋን አልደቀንም። ወደዚያ ደረጃ ግን ሊሸጋገር ይችላል።
It may yet become
የዓለም የጤና ድርጅት የአጣዳፊ ሁኔታዎች ኮሚቴ በአስር ቀናት ውስጥ ለመሰብሰብ አቅዷል። ባለሙያዎቹም የሚናገሩት ኮሮና ቫይረስ የዛሬ 17 ዓመት ተቀስቅሶ የ800 ሰው ሕይወት ያጠፋውን ከእንግሊዝኛ ስያሜው ምህፃር SARS ወይም ሳርስ እየተባለ የሚጠራውን እጅግ የጠናና አጣዳፊ የመተንፈሻ አካላት መታወክን ያህል አስፈሪ አለመሆኑን ነው። ገና የላንካስተር ዩኒቨርሲቲው የደቂቅ ተሐዋስያን ተመራማሪው ዶክተር ዴሪክ ጋተርነር ስለ ኮሮና ቫይረስ ምንነት ይናገራሉ።
It's the closest relative of SARS that we know, and therefore it has to be regarded as something that's
የምናውቀው የሳርስ የቅርብ ዘመዱ ነው። ስለዚህ እጅግ አደገኛ ሊሆን የሚችል ተደርጎ መወሰድ አለበት። ሆኖም ግን በኮሮና ቫይረስ ከተያዘው ሰው የሞተውን ቁጥርና የሞቱትን መጠን ስናሰላ ከሳርስ በእጅጉ ያነሰ ነው።
ቫይረሱ የተነሳው ውሃን ከተማ ውስጥ በህገወጥ መንገድ ከገቡና ለምግብነት ከዋሉ የባህር ውስጥ እንስሳት እንደሆነ ተገምቷል።
ቻይና ይህንን ነገር ውሃን ውስጥ በእንጭጩ ማስቀረት እንድትችል ሁሉም ድጋፍ ሊሰጣት ይገባል። ከሁሉም ምልክቱ ከታየባቸው ሰው ጋር ግንኙነት የነበራቸው ሁሉ በክትትል ሊገኙ፣ ተነጥለው እንዲቆዩም ማድረግ ያስፈልጋል። ውሃን ውስጥ የመተንፈሻ አካላት ጤና መታወክ ምልክት የሚያሳዩ ሁሉም ምርመራ ሊደረግባቸው ይገባል።
በመላው ዓለም በመንገደኞች ላይ የሚደረገው ክትትልና ምርመራ እየጨመረና እየተጠናከረ ነው። አሁን የጤና ባለሙያዎችን አብዝቶ እያሳሰበ ያለው ቫይረሱ ከቻይና ውጪ ከሰው ወደ ሰው ሊተላለፍ የመቻሉ ሐሳብ ነው። ያኔ ኮሮና ቫይረስ ዓለም አቀፍ ወረርሽኝ ወይም የጤና አደጋ ሆነ ማለት ነው።
የምሽቱ አብይ ርዕስ ነበር። ሰሎሞን አባተን እናመሰግናለን። ለመጽሔት ክፍለ ጊዜ ወደ አሰናዳናቸው ዘገባዎች ስናልፍ በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ በወጣቶችና የጸጥታ አካላት መካከል በተከሰተ ግጭት 4 ፖሊሶችና 2 ወጣቶች መቁሰላቸውን ፖሊስና ከቆሰሉ ወጣቶች ቤተሰቦች ገልጸዋል። ፖሊስ ግጭቱ እንዲቀሰቀስ ምክንያት ሆነዋል ብሎ የጠረጠራቸውን 3 የወረዳው የኦርቶዶክስ ቤተክርስቲያን ካህናትና 50 ገደማ ወጣቶችን እንዳሰረ አስታውቋል። የምዕራብ ሸዋ ሀገረ ስብከት ስለ ጉዳዩ እንደሚያውቅ ገልጾ ችግሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብሏል። ናኮር መልካ ዝርዝሩን ይዟል።
በምዕራብ ሸዋ ኢሉገላ ወረዳ ኢጃጂ ከተማ የጥምቀት ክብረ በዓልን ተከትሎ በቃና ዘገሊላ ዕለት ማለትም ጥር 12 2012 ዓ.ም ተመረተ የቅዱስ ሚካኤል ታቦትን ወደ ቤተክርስቲያኑ ሸኝተው በሚመለሱ ወጣቶችና የጸጥታ አካላት መካከል ነው ግጭቱ የተከሰተው ይላል አንድ ሞቱማ ነጋሳ አባላለው የሚል የዓይን እማኝ። ግጭቱንም ተከትሎ 2 ወጣቶች በጸጥታ አካላት በተተኮሰ ጥይት ተመተዋል ይላል ሞቱማ።
ኢትኮ ኢንቨስትመንት ይገደኝ ማዲያዳ
ባለፈው ማክሰኞ የሚካኤል ታቦት በስነ ስርዓት ነበር ወደ ቤተ ክርስቲያኑ የገባው። እስጢፋኖስ ፊት ለፊት አንድ ለነዳጅ ማዳ ኢንቨስትመንት የተሰጠ መሬት አለ። ወጣቶቹ እዚህ ስፍራ እንደደረሱ አጥሩን አፈረሱት። ፖሊስ መጣ። ከዛም በፖሊስና ወጣቶች መካከል አለመግባባት ተፈጠረ። በመሳሪያ የተመቱ 2 ወጣቶችም አሉ። የሃይማኖት አባቶችም ወጣቶቹን ተው እያሉ ሲያረጋጉ ነበር። ሶስት ካህናትና ከ50 በላይ ወጣቶችም በወረዳው ፖሊስ ታስረዋል ሲል ተናግሯል ይህ የዓይን እማኝ። በግጭቱ ከቆሰሉ መካከልም ለደህንነቴ ስለምሰጋ ስሜን አልጠቅስም የሚለው ወጣት ወንድሙም የግጭቱ ሰለባ መሆኑን ተናግሯል። አንድ ነገሩን ለማረጋጋት የሄደ ወንድሜ ነገሩ እንዲረጋጋ በመማጸን ላይ ያለ ከጸጥታ አካላት መካከል በጥይት መቱት። እኔም ወንድሜን ለመውሰድ ስሄድ እግሬ ላይ በመሳሪያ መቱኝ። ስፍራው በየዓመቱ መስቀል በዓል የሚከበርበት በመሆኑ የነዳጅ ማደያ ከሆነ የእሳት አደጋ ሊነሳ ይችላል። ስለዚህ እዚህ መሆን የለበትም ነው የህዝበ ክርስቲያኑም ሆነ የቤተ ክርስቲያኑ ጥያቄ። የግጭቱን መነሻና እሱን ተከትሎ ስለወሰዱት እርምጃ የኢሉ ገላን ወረዳ ፖሊስ አዛዥ ኮማንደር ዋጋሪ ብራኑ እንዲህ ይገልጻሉ። ለግጭቱ መንስኤ የሆነው ለማዳ የተከለለ ቦታን ለቤተ እምነቱ ይገባል በሚል ወጣቶቹ ሄደው በጉልበት አጥር በማፍረሳቸው ነው። ሲያነሳሱ የነበሩ ደግሞ የታሰሩ ካህናት ናቸው። ለዚህም ደግሞ የድምጽ ማስረጃ አለን። ግጭቱን ተከትሎ አራት ፖሊሶች ወጣቶች በወረወሩት ድንጋይ ቆስለው ሁለቱ እዛው ሲታከሙ ሁለቱ ደግሞ ለተሻለ ሕክምና ወደ አዲስ አበባና ነቀምቴ ተልከዋል ብለዋል አዛዡ። ሁለት ወጣቶች ፖሊስ በተኮሰው ጥይት ተመተዋል ስለተባለው ተጠይቀው አንድ ወጣት በድንጋይ መመታቱን ብቻ ነው የማውቀው ብለዋል። በአሁኑ ሰዓት ግጭቱን በመቀስቀስ የተጠረጠሩ 3 ካህናትና ተሳትፈዋል ያሏቸው ከ40 እስከ 50 ሰዎችም መታሰራቸውን ኮማንደው አጋሪ ጨምረው ገልጸዋል። ጃጂ አሁን ወደ ቀድሞ መረጋጋቷ ተመልሳለች ሲሉ አክለዋል። ለመሆኑ ይህ ውዝግብ ያስነሳው መሬት ይዞታ የማን ነው ብለን የኢጃጅን ከንቲባ አቶ ነብሶ ሹሚን ጠይቀናቸው ነበር። ከ1989 ዓ.ም መሬቱን በኢንቨስትመንት ለማልማት የተረከቡ ግለሰቦች 23 ዓመታት ምንም ስራ ስላልሰሩበት ውሉ ተቋርጧል። ውድድር ቢካሄድበትም የተባለው ዋጋ ማቅረብ ባለመቻሉ በሶስተኛ ዙር ጨረታ ለሌላ ባለ ሀብት ከተላለፈ በኋላ መሬቱ ከቤተ ክርስቲያኑ ጎን ስለሚገኝ ይሰጠን የሚል ጥያቄ መጣ። መሬቱ በህጋዊ መንገድ ለሌላ ባለ ሀብት በመሰጠቱ ጥያቄው እንደማይስተናገድ ነግረናቸው ነው የተለያየ ነው። ከዚህ በፊት ቦታው የመስቀል በዓል የሚከበርበት ነበር ብለው ቅሬታ አቅራቢዎች ላነሱትም ጫካ የነበረና አንድም ሃይማኖታዊ በዓል ተከብሮበት የማያውቅ ከተማው ለኢንቨስትመንት ስራ ያስቀመጠው ቦታ ነበር ሲሉ መልስ ሰጥተዋል። ግጭቱን የሃይማኖት ለማስመሰል ጥረት ቢደረግም ከኦርቶዶክስ ምዕመናንና የከተማው ሌላ ሃይማኖት ተከታዮች ጋር በመሆን ማስቆም ተችሏል ያሉት ደግሞ የኢሉ ገላን አስተዳዳሪ አቶ ከበር ኩንዳሻው ናቸው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ ሊቀትጓን ቀሲስ ያሬድ አበበ ስለ ጉዳዩ መረጃ እንዳላቸው ጠቅሰው ነገሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብለዋል።
የምንፈርገው ነገር አይደለም። ወጣቶችን ስሜታዊ ያደረጋቸው ምንድን ነው? ዛጋሽ ምን ያህል ቀን ብለው የመንግስት ባለስልጣናቶች ይህን ጉዳይ አይተው ነው የሚያደረጉት? እውነት ጌዳ ነው ያለው የሚለውን አሁን ለመናገር ይቸገራል።
ምን ያህል ካህናት ናቸው የታሰሩ የተባለው? አሁን ዲያቆናትም ካሉ
ናቸው። ከዞኑ መስተዳደር የተላኩ ሰዎች ይህን ጉዳይ ሊያጣሩ ሲሄዱ ለማጣራታቸው ትልቅ ግብዓት ሊሆን የሚችለው የወረዳ ቤተ ክህነት ኃላፊ መገኘት ነው። ለማንኛውም ከእናንተ ጋራ ዲፕሎማሲያዊ የሆነ መንገድ ይለውታል ይመስለኛል። እንዲህ አንድ 3-4 ካህናት ሊሆን ይችላል። ዲያቆናትም እንዲሁ ደግሞ ወጣቶችን ጠየታቸው እየተወሰዱ እየታሰቡ ነው ተብሎ ነው የሚነገረው እንጂ ትክክለኛውን ቀመርና ቁጥር አሁን ይሄ ነው ለመናገር ያስቸግራል።
የገጠመው ችግር በፍጥነት ይፈታ ዘንድም ለኦሮሚያ ክልል ምክትል ርዕሰ መስተዳደር ጽህፈት ቤት እንደሚያመለክቱ አስታውቀዋል። ለአሜሪካ ድምጽ ናኩር መልካ ካምቦ።
ያምቦ ዘጋቢያችን ናኮር መልካ ነበር። እናመሰግናለን ናኮርን። በቀጣዩ ዘገባ ተከፍቷል። የነዋሪዎቹ ተወካዮች ከክልሉ ምክትል ርዕሰ መስተዳድር ከዶክተር ደብረጽዮን ገብረ ሚካኤል ጋር በጉዳዩ ላይ መወያየታቸው እንዲወስኑ ይደረጋል ነው የተባለው። ሙልጌታ ጽብሃ ዝርዝሩን ይዟል።
የመቀለ ሳምረ መንገድ ደንጎላ ተብላ በምታወቅ ከተማ ነበር ባለት በአሁኑ ጊዜ አካሄዱ እኛን ማዕከል ያላደረገ ነው በማለት ነበር ተቃዋሚ ሰልፈኞች መንገዱ ለአንድ ሳምንት የዘጉት። የሃይማኖት መሪዎች፣ የአገር ሽማግሌዎች መንገዱን ከዘጉት ተቃዋሚዎች ጋር ከትናንት በስቲያ እንዲከፍቱ ከተደራደሩ በኋላ መንገዱ ተከፍቷል። በድርድሩ መሰረት በትናንትናው ዕለት የአካባቢው ተወካዮች ከክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይቷል። በነበረው ውይይት ተሳትፈው ከነበሩ አቶ ሽሻ ወልዱ አንዱ ናቸው። በወረዳ የመደራጀቱ ጉዳይ በአካባቢው የሚገኙ የቀበሌ ምክር ቤቶች እንዲወስኑ በውይይቱ መግባባት ላይ ደርሰናል ብለዋል። ቅዳሜና እሁድ የቀበሌ ምክር ቤቶች በጉዳዩ ላይ ለመወሰን ይሰበሰባሉ። ከክልል ተወካዮች መጥተው የስምንቱ ቀበሌዎች ውሳኔ ይመለከታሉ። በህዝቡ ውሳኔ እንጂ ወረዳ ወይም ዞን በሚወሰድ የዘጋ ነው አማራጭ አተን ያደረግ ነው እንጂ የህገ መንግስቱም ጸር ነው። እኛም በሱ አናምንም። ክቡር ምክትል ርዕሰ መስተዳድራችን ስላገኘን ነው መፍትሄ ያገኘ ነው እንጂ መንገድ በመዝጋታችን ነው ብለን በፍጹም አናምንም ነው ያሉት። ከዶክተር ደብረጽዮን ጋር የተደረገ ውይይትና ስምምነት ለህዝብ አሳውቀናል ያሉት አቶ ሽሻይ በተሰጠው መፍትሄ የአካባቢው ማህበረሰብ መደሰቱ ገልጸዋል። ሌላው ያነጋገርኳቸው የአካባቢው ተወላጅ አቶ መሐሪ ገብሩ ስለ ጉዳዩ በቀበሌ ምክር ቤቶች እንዲወሰን መግባባት ላይ መደረሱ ጥሩ ጅምር ነው ብለዋል።
መፍትሄዎቹ ጫና ይደርሳቸው ነበር ከወጣ ዞን እንደዛም በቀበሌዎች ያሉ አስተዳዳሪዎች። ስለዚህ አሁን ግን ከነሱ ጫና ፍሪ ሆነው ክልል ካቢኔ ተልከው ነፃ ሆነውን ድምጻቸውን እንዲሰጡ ይደረጋል ነው የተባለው። ስለዚህ እነሱ በሰጡት ድምፅ መሰረት ይወሰናል ማለት ነው። የወረዳ ጉዳይ የምንፈልገውም እሱ ነው። ህዝቡ ራሱ ነጻ ሆኖ ራሱ ቢመርጥ ነው እኛም የምንፈልገው የነበረው።
በአካባቢው የሚገኙ 8 የቀበሌ ምክር ቤቶች ነጻ ሆነው እንዲወስኑ የወረዳና የዞን አመራሮች ጫና እንዳያደርጉ መሰራት አለበት ሲሉም አቶ መሐሪ አሳስበዋል። የመቀለ ሳምረ መንገድ በዋግምራ በኩል ትግራይን ከአማራ ክልል የሚያገናኝ መስመር ነው። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ ጽብሃን እናመሰግናለን። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባችን ስናልፍ በተባበሩት መንግስታት ድርጅት የስደተኞች ኮሚሽን በኢትዮጵያ ለሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊዮን በላይ የአሜሪካ ዶላር ጠይቋል። ባለፈው ዓመት ኢትዮጵያ ስደተኞችን በተመለከተ ያወጣችውን ተራማጅ የሚሰኝ ሕግም ተግባራዊ ለማድረግ እንደሚረዳ ነው የሚጠበቀው። መለስካቸው አማካ ከአዲስ አበባ ዝርዝሩን ይዟል።
በመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ዛሬ በጄኔቭ ስዊዘርላንድ ይፋ ባደረገው መግለጫ በኢትዮጵያ የሚገኙ ከ700,000 በላይ ስደተኞችና ተቀባይ ማኅበረሰቦችን ተጠቃሚ የሚያደርጉ ተግባራትን ለመደገፍ የሚያስችል ገንዘብ ከዓለም አቀፍ ለጋሾች ጠየቀ። ድርጅቱ ተግባራቱን ለማከናወን 658 ሚሊዮን የአሜሪካ ዶላር ጠይቋል። ቪኦኤ በኢትዮጵያ የኮሚሽኑን ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ለአንድ ዓመት የተጠየቀው ይህ የእርዳታ መጠን ምን ታቅዶ እንደሆነ ማብራሪያ ጠይቋል።
እንደሚታወቀው የኢትዮጵያ ውስጥ የሚመጡ ስደተኞች ቁጥር በየጊዜው እየጨመረ መጣው። ሲመጡ መመዝገብ አለባቸው፣ መሰረታዊ ፍላጎቶቻቸው መሞላት አለባቸው። መጠለያ፣ ውሃ፣ ሕክምና፣ ምግብ ወዘተ ያሉ ነገሮች አሉ። ከነዚህ መሰረታዊ ፍላጎት ያለበት ሀገርም አስተዋጽኦ የሚያደርጉ መሆን አለባቸው የሚል አንደርስታንዲንግ አለ። ኢትዮጵያም አምና January 2019 ጥሩ ህግ አውጥታለች። ስደተኞች መስራትን የሚችሉበት ሁኔታ ተቀጥረው የሚሆን ወይም በራሳቸው ከኢትዮጵያውያን ጋር አብረው ሆነው ሰርተው ከካምፕ ውጭም ሆነው የሚኖሩበት የሚማሩበት እና በራሳቸውም ደግፈው ህብረተሰቡንም የሚጠቅሙበት ሁኔታ እንዲፈጠር የሚያመቻች ሁኔታ ነው። ስለዚህ ከዛ አንጻር ይህንን ሁኔታ የሚያመቻቸው ነገሮች መስራት ቅድም ጭምር ነው
የጠየቃችሁ። ይሄ በጣም ትልቅ ችግር እንደፈጠረባችሁ ደጋግሜ ሰምቻለሁ። ይሄ የሚሆንበት ምክንያት ምንድን ነው?
እንግዲህ እንደሚታወቀው አሁን ባለው ሁኔታ ወይም እርዳታ ሰጪዎቹ ውሱን መንግስታትና ሀገራት ናቸው። በዓለም ዙሪያ ያለው ቀውስ ደግሞ እየበዛ ነው የሄደው እና እርዳታቸው ያላቸው አቅም ለብዙ ሀገሮች ሲረዱ እንግዲህ ትንሽ ነው የሚደርሰን ማለት ነው። ስለዚህ መፍትሄው አሁን ምንድን ነው እየተደረገ ያለው? የግል ሴክተሩ በዚህ ዙሪያ ላይ ጠንካራና ንቁ ተሳታፊ እንዲሆን የማግባባት ስራዎችም እየተሰሩ ነው። የአቅማቸውን ያህል አስተዋጽኦ እያደረጉ ቀውን አስፈላጊውን በጀት የሚሞሉበት ሁኔታ ለመስራት እንቅስቃሴዎች እየተደረጉ ነው አሉ።
ስለዚህ በመሰረቱ የስደተኞችን ከአንድ ሀገር ወደ አንድ ሀገር በተለያየ ምክንያት የሚፈልሱና የሚሰደዱ ሰዎችን ለመርዳት የሚደረገው መሰረታዊ የአሰራርና የአስተሳሰብ ለውጥ የግድ የሚል መስሎታል በዚህ ምክንያት?
ትክክል። ለዚህም ነው አሁን ስደተኞች ቁጭ ብለው ሂማኒቴሪያን እርዳታ ብቻ ማግኘት ያለባቸው ሳይሆን ከልማት ጋር መቆራኘት አለበት። የዩኤንኤችሲአር ስራ ከስደተኞች ጋር የሚሰሩ ማንኛቸው ተቋማት ስራቸው ከልማት ጋር ተቆራኝቶ በኋላ በሂደት ራሳቸውን የሚችሉበት እና ረጂ አካላትንም ዝም ብለው በእድሜ ልክ ማናስቸግርበት ሁኔታ እንዲፈጠር ነው። ትልቁ ነገር ግን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለምንም ትምህርትና ስራ ካምፕ ላይ ቁጭ ብሎ ከሚያሳልፉ ሰርተው እስካሉ ድረስ ከምንበትን ሀገርም ጭምር ይረዳሉ። ድንገጥሟቸው ሁኔታ ስራሽ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ነው።
ከዚህም በተረፈ እነዚህ ስደተኞች በስራም ጭምር ነው ሰብአዊነታቸውንም የሰው ልጅነታቸውን የሚያገኙት እና ትልቅ ዋጋ ያለው ነገር ነው እና በዚህ ረገድስ ምንም የምታስቡት ነገር አለ?
ትክክል። ትክክል ነው። እሱ ነው አሁን ትልቁ ትኩረቱ ያለው። ሰው መሆናቸው መታወቅ አለባቸው። የሰው ዲግኒቲ የምንለው ነገር ያላቸው ሰዎች ናቸው። ስለዚህ ሰርተው ያገኙትና ተረድተው ያገኙት ነገር እኩል አይደለም ለነሱ እና ወደ ስራ የማስገባት ሁኔታ ነው ያለው። የመንግስት ህግም ይህንን የሚደግፍ ሆኗል። አሁን ተጨማሪ ዝርዝር ህጎች ይበቁ ነው። እሱ እነሱ ሲወጡ በየመስኩ በኢንዱስትሪያል ፓርኮችም ጭምር እርሻም ጭምር በቪዶሎዶ የምንለው ቦታ አካባቢ የተጀመሩ ነገሮች አሉ። ስደተኞችና ኢትዮጵያውያን በጋራ ሆነው እስከ 1000 ሄክታር የሚሆን መሬት በጋራ ያለሙ ጥሩ ውጤት ያገኙ ነው። ይሄ ለሙከራ ነው።
መለስካቸው አምሃንና እንግዳውን አቶ ክሮሞ ማህበረሰብ አባላት የኢትዮጵያ መንግስት በተለያዩ የኦሮሚያ አካባቢዎች ይፈጽማል ያሉትን ጥቃት በማውገዝ ዛሬ ሰልፍ አድርገዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ነሞዳንዲ ሰልፉ ላይ ተገኝቶ ያጠናቀረው ዘገባ አለ። ሶሎሞን አባተ ይዞት ቀርቧል።
ሰልፈኞቹ ዛሬ ወጥተው ድምጻቸውን ያሰሙት በዩናይትድ ስቴትስ ፕሬዚደንት ቤተ መንግስት ዋይት ሃውስ እና በውጭ ጉዳይ መስሪያ ቤቱም ደጆች ላይ ነው። የኢትዮጵያ መንግስት በኦሮሞ ሕዝብ ላይ በተለይ በምዕራብና በደቡብ ኦሮሚያ እየፈጸመ ነው። ከሰልፉ አስተባባሪዎች አንዱ እንዲነጉት ነሞ ዳንዲ ጠይቆ ነበር።
ስሜ እስክንድር አልገታ ይባላለሁ። ለዛሬው ቀን የሚደረገውን ዝግጅት ከአዘጋጆች ውስጥ አንዱ ነኝ። ይሄ ሰልፍ ያስፈለገበት ዋናው ምክንያት ህዝባችን በየቦታው እየተገደለ ከቤቱ እየተፈናቀለ ተማሪዎቹ ሳይቀሩ፣ ገበሬዎቹ ሳይቀሩ፣ የከተማ ነዋሪ ሳይቀር ከፍተኛ ጉዳት እየደረሰበት ስለሆነ ድምፅ እናሰማላቸው ለመንግስታት ለዓለም መንግስታት፣ ለአሜሪካ መንግስት፣ ይህንም መስማት ለሚችል ሁሉ ድምፅ እንሆናቸው ብለን ነው የወጣነው።
ምን ነው የሆነው? የት
ኦሮሞ ኤሪያ ውስጥ የኦሮሚያ ግዛት ውስጥ በምዕራብ፣ በደቡብ፣ በሰሜን፣ በምስራቅ ኢንፓርቲኩላር በጣም ያንገበገበን በምዕራቡ የኦሮሚያ ክፍል ኮማንድ ፖስት ተዞበት ከዚያም በላይ ማናቸው መሰረታዊ የሆኑ አገልግሎቶች ተቋርጠው የስልክ አገልግሎት የለም፣ ኮሙኒኬሽን እንዳለ የለም፣ የኤሌክትሪክ የውሃ የለም። ህዝቡ የምድር ላይ ሲኦል እያየ ስለሆነ ይህንን እያየን ዝም ማለት የማያስችል ደረጃ ላይ ስለደረስን ነው።
አስተባባሪው ለአቶ እስክንድር አብደታ አባ አስከትሎ ባቀረበው ጥያቄ ኮማንድ ፖስቱን ያቆመው ከሕግ ውጭ የታጠቀ ኃይል ኦሮሚያ ውስጥ እየተንቀሳቀሰ በመሆኑና ሰውን እያፈነና እያገተ የሕዝቡንም ቤት እያቃጠለ በመሆኑ እንደሆነ የኢትዮጵያ መንግሥት እንደሚናገር አንስቶላቸዋል። ለምሳሌም የደምቢዶሎ ዩኒቨርሲቲ ፕሬዚደንት ታፍነው ተወስደው የስቃይ አድራጎት ተፈጽሞባቸው እንደነበር፣ የምዕራብ ኦሮሚያ ነዋሪዎች በፍርሃት ሸሽተው ወደ አዲስ አበባ መሄዳቸውንም መንግስቱ ይናገራል። ከአሁን ቀደምም ወርቅ ለማውጣት በአካባቢው ተሰማርተው የነበሩ 5 ሰዎችን የመንግስት ባለሥልጣናትን ታጣቂዎቹ መግደላቸውንም አስታውቋል። ይህንን ታጣቂዎቹ የሚፈጽሙትን ሽብር ለመቆጣጠር ያቆምኩት ኮማንድ ፖስት ነው ይላል መንግስት። እናንተ ምን ትላላችሁ አቶ እስክንድር?
አሁን በአጠቃላይ አስተውለን ተረድተነዋል። ይሄ መንግስት እንደ ቀደሙት ነገስታት የቅጥፈት ስራ ነው የሚሰራው። ይሄ ሁሉ የውሸት ነው። ከህዝባችን ጋር እየተገናኘን ነው። ከምንሰማው ነገር አለ። ይሄን ሳምንት ኮሚኒኬሽን እስከተቋረጠበት ድረስ ኢንፎርሜሽን ይመጣል። ያ የተባለ ሁሉ ሐሰት እንደሆነ የሚገሉ የመንግስት ወታደሮች እንደሆኑ ነው እንጂ ሌላ ወገን እንዳልሆነ ከተበዳዩ ከህዝቡ ሮሮ እየተሰማ ነው። መንግስት ይሄን የተለመደ አሰራር ሆነ ብሎ አንድን ወንጀል አንድን ሽብር ራሱ ይዘራና በሌሎች ላይ ማላከክ የተለመደ ስራው ስለሆነ ይሄ ለኛ ነገር ግን ህዝብ ላይ በደል የሚያደርሱ አሉ እንኳ ቢባል ወንጀለኛውን መንግስት አሳዶ መያዝ ሲችል ገበሬውን፣ እርሻው ላይ ያለውን፣ ንግድ ላይ ያለውን፣ ተማሪውን እየገደለ እያሰረ ነው ያለው። እኛ የሲቪሊያን ድምፅ ለመሆን ነው የወጣ ነው። በአጠቃላይ መንግስት የሚያወራው ሁሉ የውሸት ወሬ ነው፣ ተቀባይነት የሌለው ነገር ነው።
ለሰልፈኞቹ ጥያቄ መንግስት ምላሽ ይኖረው እንደሆነ ለመጠየቅ ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ተደጋጋሚ የስልክ ጥረት አድርገናል። ለጊዜው አልተሳካልንም።
ኤምባሲ ተወበይ ፌዴራል ፖስትን አብይን ኦሮሚያችን ለምሳሌ አተተማን ሀዋው ሀተው ኡመት ኦሮሞ ኤሳራውቅሱን ሀረበቱ።
ሰሎሞን አባተና ዝግጅቱን ያጠናቅ ዘገባውን ያጠናቀረውን ነሞዳንዲን እናመሰግናለን። የመጽሔት ክፍለ ጊዜ በዚሁ መጠናቀቁ ነው። ክቡራትና ክቡራን የምታደምጡት በ19 በ25ና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አህዱ ሬዲዮ 94.3 ኤፍኤም ላይ ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአርብ ምሽት ፕሮግራም ነው። በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ሀሳባችሁን አንሸራሽሩ፣ ተነጋገሩ። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን እየመራ ያለው ንጉሱ ታምሬ ነው። እስከ 4 ሰዓት ድረስ አለን። አብራችሁን አምሹ። ወደ ቀጣዩ ዝግጅት እናልፋለን። ሰሞኑን ከተለያዩ ከፍተኛ ትምህርት ተቋማት የተሰናበቱት ተማሪዎች ቁጥር ተበራክቷል አሉ ከዩኒቨርሲቲዎች ተባረርን ያሉ ተማሪዎች። ለአብነት ለመጥቀስ ከሀሮማያ ዩኒቨርሲቲ ብቻ 77 ተማሪዎች ተባረው ሰሞኑን በአዲስ አበባ ከትመው እንዳሉ ተማሪዎቹ ገልጸዋል። ፀሐይ ዳምጠው ያጠናቀረችው ዘገባ ነው። ከመዳወላቡና ከጅማ ዩኒቨርሲቲ ተባረርን የሚሉ ተማሪዎችም የተባረርንበት ምክንያት አጥጋቢ አይደለም ብለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ተማሪዎቹ ከዩኒቨርሲቲዎቹ የተባረሩት የመማር ማስተማር ሂደቱን ስላወቁ ነው፣ ሌሎችም ሕግ አክብረው የማይማሩ ከሆነ ለወደፊቱም ቢሆን መባረራቸው አይቀርም ማለታቸውን ጠቅሳ ፀሐይ ቀጣዩን ዘገባ አስተላልፋለች።
አላሙዲን በሀሮማያ ዩኒቨርሲቲ የሞለኩላር ባዮሎጂ እና ባዮቴክኖሎጂ ሁለተኛ ዓመት ተማሪ መሆኑን ለሁለት ዓመት አጥጋቢ ባልሆነ ምክንያት ከትምህርት ገበታው መታገዱንም ይናገራል።
አማ ፈኬኛ ፊያን ከኒን ቀበሜ ኡቱን ካፌኛ ደገላ ጅሩት።
ለምሳሌ እኔ የተያዝኩት ከመመገቢያ አዳራሽ ስወጣ ነው። የጸጥታ አስከባሪዎች ቀድመው ከያዘዋቸው ልጆች ጋር እኔንም ጨመሩኝ። ጥፋትህ ይሄ ነው አላሉኝም። በእስር ቤት ውስጥ ካሰቃዩም በኋላ ተባራችኋል ብለው ወረቀት ሰጡን። ከዩኒቨርሲቲው አካላት መካከል ማንም አላነጋገረንም። ምንም እድል አልሰጡንም። ጥያቄ መጠየቅም አትችሉም ብለውናል። በዛው ነው አምጥተው አዲስ አበባ ውስጥ ጥለውን የሄዱት።
አውቶቡስ ተራት ነው አርጫሴ ዴም ይጨቹ።
የመደወላብ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ተማሪ ተሾመ ከትምህርት ገበታው በምን ምክንያት እንደታገደ ተናግሯል።
እኛ ለደህንነታችን ፈርተን ከግቢው በመውጣት ላይ ያለን ነው ግቢ ውስጥ ባሉት የጸጥታ አስከባሪዎች ተይዘን በዚያው ተባራችኋል የተባልነው።
የተማሪዎች መባረርን አስመልክቶ ተማሪዎች ካሰናበቱት ከፍተኛ ተቋማት ውስጥ የሀሮማያና መደወላቡ ዩኒቨርሲቲዎች አመራር መልስ ለማግኘት ያደረግነው ሙከራ አልተሳካም። የሳይንስና ከፍተኛ ተቋማት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ ተማሪዎች የተባረሩት የመማር ማስተማር ሂደቱን በማወካቸው ነው ብሏል።
ግን አሁን በጣም ተጋኖ እንደሚወራው ወይ በዙር ወይ በሆነ ቡድን ላይ የመጣ ነገር አድርጎ የሚያወሩት ነገር ፍጹም የተሳሳተ ነው። ምክንያቱም ዩኒቨርሲቲዎች ለሁሉም እኩል ሆኖ አገልግሎት ለመጣልት እንጂ የተሻለ ብሄርን የሚገፉበት ወይም ደግሞ የሚያደግበት አግባብ የለም። ይህን በሚሄድ አሁን ተማሪ ትምህርት ይግባኝም ብለን ያቋረጡ በስጋትም በምናምንም ከትምህርት ገበታቸው ላይ ለተወሰነ ጊዜም ቢሆን ተጎኑ ተማሪዎች ወደ ዩኒቨርሲቲ ወጥቶ እንዲማሩ በትጋት በምንሰራበት አግባብ ያለአግባብ ደግሞ በዩኒቨርሲቲ ተባረሩ የሚለው አልባልታ ነው። ተገባቸው የሚችል ነገር አይደለም።
አቶ ደቻሳ አክሎም ካለ ጥፋታቸው የተባረሩ ተማሪዎች ካሉ ለዩኒቨርሲቲው ቅሬታ ማቅረብ እንደሚችሉ ተናግሯል።
በተለያዩ ዩኒቨርሲቲዎች ሰላም መደፍረስ ስለነበሩ ከዚህ ጋር ተያይዞ ማስተካከያ እርምጃዎች እየተወሰዱ ነው። በዚህ እርምጃ የማይረሱ አካላት አሉ ያገቡ ወይም ደግሞ ያለግባ ተቃረም ብሎ ያገኛል ብዙ ጥያቄ ሰጥቶ ነው ዩኒቨርሲቲ ሄደው ቅሬታ ማቅረብ ይችላሉ። ባለው የቅሬታ ፍጥነት ሂደት ይፈጠርላቸዋል ብዬ አስባለሁ።
ከሚኒስቴሩ የተገኘው መረጃ እንደሚያመለክተው ከ170 በላይ ተማሪዎች ከአንድ ዓመት እስከ መጨረሻው ከትምህርት ገብታቸው የታገዱና 500 ተማሪዎች ደግሞ በመጨረሻ ማስጠንቀቂያ ወደ ትምህርት መመለሳቸውን ነው። ነገር ግን እርምጃ መውሰድ ስለሚቀጥል ቁጥሩ ሊጨምር ይችላል ተብሏል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይ ዳምጠውን ለዘገባዋ እናመሰግናለን። የሁለተኛው አጋማሽ ዝግጅቶቻችን ይቀጥላሉ። የተከበራችሁ አድማጮች ወደ አዋሳ ይሆናል አሁን የምናልፈው። ለአገር በቀል የምጣኔ ሀብት ማሻሻያና ለስራ እድል ፈጠራ ያግዛል ያለውን በርካታ ወጣቶችን ተጠቃሚ የሚያደርግ ፕሮጀክት ይፋ ማድረጉን ዳሸን ባንክ አስታውቋል። ባንኩ ዛሬ ሀዋሳ ውስጥ በሰጠው መግለጫ ማህበራዊ ኃላፊነቴን የምወጣበት ነው ያለውን ለስራ ፈጣሪ ወጣቶች 100 ሚሊዮን ጥሬ ገንዘብ ድጋፍ ማዘጋጀቱንና በጥቃቅንና አነስተኛ ስራ ለተሳተፉ ግለሰቦች በየአመቱ 5 ቢሊዮን ብር ለማበደር እቅድ መያዙንም አስታውቋል። የንግድና ምጣኔ ሀብት አማካሪና ባለሙያ ዶክተር አቡሻ ያለው በአገሪቱ የሚገኙ ተመሳሳይ የግል የገንዘብ ተቋማት በስራ ፈጠራ ሂደት ውስጥ የመንግስትን ጥረት በመደገፍ የማህበራዊ ኃላፊነታቸውን መወጣት አለባቸው ሲሉ ምክራቸውን ለግሰዋል። ጉዳዩን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
የታለንት ፓወር ሲሪስ የሚል ስያሜ የተሰጠው አዲስ ፕሮጀክት ስራ ፈጠራን በማበረታታት ክህሎት ላላቸው ዜጎች የፋይናንስ ድጋፍ በማድረግ ስራ አጥነት መቀነስና ድህነትን የማስወገድ ጥረት የሚደግፍ መሆኑን ነው የዳሽን ባንክ ማርኬቲንግና የደንበኞች አገልግሎት ዲሬክተር አቶ አስቻለው ታምሩ ዛሬ በሐዋሳ ከተማ በሰጡት መግለጫ አስታውቁት።
ኢትዮጵያን ታለንት ፓወር ሲሪስ የተባለ ፕሮጀክትም መንግስት የቀየሰውን ሀገር በቀል የኢኮኖሚ ሪፎርም ወይም ደግሞ ለውጥን በማገዝ በመንግስት ብቻ ተግባራዊ ይሆናል ወይም ደግሞ ዳር ይደርሳል የሚል እምነት ስለሌለን ይህም በሀገራችን ላይ ትልቅ ለውጥ ሊያመጣ ይችላል ብለን በማመን የግል ተቋማት መንግስት የሚሰራቸውን የስራ ፈጠራም ይሁን ሌሎች አብይ ጉዳዮችን በመደገፍ የሚታወቀው ባንካችን ኢትዮጵያን ታለንት ፓወር ሲሪስ የተባለውን ፕሮጀክት ቀደም ብዬ በገለጽኩላችሁ ዋና ዋና የሀገራችን ከተሞች ማዕከልነት ይፋ ያደርጋል ማለት ነው።
ለሀገር በቀል የምጣኔ ሀብት ማሻሻያና ለስራ እድል ፈጠራ ያግዛል የተባለው ፕሮጀክቱ ከተመረጡ 6 ከተሞች ማለትም ከሐዋሳ፣ ከባህር ዳር፣ ከአዳማ፣ ከመቀለም፣ ከድሬዳዋና ከአዲስ አበባ ከተሞች ዜጎችን መልምሎ የክህሎትና የአቅም ግንባታ ስልጠናዎችን ይሰጣልም ብሏል።
በዚሁ በሮሪ ሆቴል ስልጠናው ይካሄዳል ማለት ነው። ለዚህም የሚያግዙ ሞጁሎች ቀደም ብዬ በገለጽኩላችሁ አማካሪ ድርጅት ዴቨሎፕ ተደርገው አሉ ማለት ነው። እነዚህ በዋናነት ስልጠና የሚሰጠው የውጤታማ የስራ ፈጣሪዎች ባህሪያትን ሊገልጽ የሚችልና በሚያስረዳ መልኩ የተዘጋጀ ነው። ከዛ በተጨማሪ አነስተኛ ንግድ እንዴት እንጀምራለን የሚል ሲሆን ሁለተኛው የስልጠና ሀሳብ፣ ሶስተኛው የንግድ እቅድ አዘገጃጀት፣ እቅድ እንዴት ይዘጋጃል፣ ወደ ቢዝነስ ከመግባታችን በፊት እንግዲህ እንዴት ልንሰራ እንችላለን፣ እንዴት አድርገን ነው ስራውን ልንሰራ የሚችለው የሚለውን ጥያቄ በመለሰ መልኩ የንግድ እቅድ አዘገጃጀት የሚል ሞጁል እንደዚሁ ዴቨሎፕ ተደርጓል። ሌላኛውም የግለሰቦች የገንዘብ አስተዳደር፣ ገንዘባችንን በደንብ ማኔጅ አድርገን እንዴት እነዚህን ጥቃቅንና አነስተኛ ቢዝነሶች የተሻለ አቅም እንዲፈጥሩ ማድረግ እንችላለን ለሚለው ጥያቄ ምላሽ የሚሰጥ ነው ማለት ነው። ኛው ሌላ ባንኮችና ወሳኝ ሚናቸው ባንኮች ከጥቃቅንና አነስተኛ ጋር በተገናኘ የብድር ጥያቄ ሊጠይቁ ይችላሉ። ከባንክ ጋር እንዴት አይነት ግንኙነት ነው ስታብሊሽ ማድረግ ያለባቸው፣ ባንኮች ምንድን ነው አሰራራቸው የሚለውንም እንደዚሁ ግንዛቤ ያስጨብጣል የተባለ ሞጁል እንደዚሁ ዴቨሎፕ ተደርጓል ማለት ነው።
ስልጠናውን ያገኙ ዜጎች በአማካሪ ድርጅቶች የታገዙ የንግድ ክበብ ያቋቁምና ስራ ለመጀመር የሚያስችላቸውን የገንዘብ ድጋፍ ከባንኩ ያገኛሉ ነው የተባለው። ባንኩም ማህበራዊ ኃላፊነትን የሚወጣበት ነው ያለውን ለስራ ፈጣሪ ወጣቶች 100 ሚሊዮን ጥሬ ገንዘብ ድጋፍ ማዘጋጀቱና በጥቃ ና አነስተኛ ስራ ውስጥ ለተሳተፉ ግለሰቦች ደግሞ በየአመቱ 5 ቢሊዮን ብር ብድር መመደቡን ገልጧል።
እንግዲህ ለዚህ ፕሮጀክት በአጠቃላይ ከመቶ ሚሊዮን ብር በላይ ነው ፈሰስ እናደርጋለን ብለን የምናስበው። ይህ ማለት ይህንን 100 ሚሊዮን ለተለያዩ ለስራ ፈጠራዎች አከፋፍለን እንሰጣለን ማለት አይደለም። ቀደም ብዬ እንደገለጽኩላችሁ አቅም የመፍጠር ስራ ነው የምንሰራው እኛ። ጥቃቅንና አነስተኛ ወደ ባንክ ለመምጣትና ከባንክ ጋር ለመስራት የሚያስችላቸውን አቅም ዳሽን ባንክ ላይ ብቻ ሳይሆን ለሌሎችም ባንኮች አማላይ ሊሆኑ በሚችል መልኩ አቅም ለመፍጠር የሚያስችላቸውን ስራ ነው የምንሰራው ማለት ነው።
ከታሳስ 24 ጀምሮ በሁሉም የባንኩ ቅርንጫፎች ምዝገባ የተደረገ ሲሆን ባንኩ የንግድ ተሰጥኦ ያላቸውን ዜጎች እርስ በርስ በማወዳደር ለ30 ሸናፊዎች ሽልማት ማሰናዳቱን ማስታውቋል። ፕሮጀክቱ 6 አማድ ያሉት ሲሆን የስራ ዕድል ፈጠራ፣ የጥቃቅን አነስተኛና መካከለኛ ስራ ፈጣሪዎች አቅም ግንባታ፣ የከፍተኛ ትምህርት የፋይናንስ ድጋፍ መርሃ ግብር፣ የፋይናንስ ተደራሽነት፣ የንግድ ክበብ ምስረታ እንዲሁም የገበያ ትስስርና የእሴት ሰንሰለት ድጋፍ መሆናቸውም ተብራርቷል። ዛሬ በይፋ የተጀመረው የአዋሳ መርሃ ግብር ስልጠና ከሰኞ እስከ አርብ ባሉ ቀናት ውስጥ ይሰጣልም ብሏል። የንግድና ምጣኔ ሀብት አማካሪና ባለሙያ ዶክተር አቡሻ ያለው በአገሪቱ የሚገኙ ተመሳሳይ የግል ለገንዘብ ተቋማት በስራ ፈጠራ ሂደት ውስጥ የመንግስትን ጥረት በመደገፍ ማህበራዊ ኃላፊነታቸውን መወጣት አለባቸው ሲሉ ይመክራሉ።
በአገራችን ያለው የስራ አጥ ቁጥር በጣም ከፍተኛ ነው። በብሔራዊ ደረጃ ስንመለከተው 19.5% ነው። ይሄ ደግሞ በጣም ከፍተኛው መጠን ይይዛል። አሁን ያለው የኢትዮጵያ መንግስት አገር በቀል የኢኮኖሚክ ሪፎርም ማሻሻያውም አንዱ ትኩረቱ ይሄ። በአዋሳና አካባቢውም እያየን ያለነው ነገር ከፍተኛ ርብርብ እየተደረገ ነው። ስለዚህ ይህንን የመንግስት ጥረት ከመደገፍ አንጻር እንዲህ አይነት ማህበራዊ ኃላፊነታቸውን የሚወጡ የግል ድርጅቶች መብዛት አለባቸው ማለት ነው እና ሌሎችም ባንኩን የዳሽን ባንክን አርአያነት ተከትለው ይህንን ሀገራዊ ችግር ለመቅረፍ መረባረብ ይኖርባቸዋል። በእውቀትና በክህሎት ባሳደጉ ቁጥር ተወዳዳሪ የሆኑ ድርጅቶችን የመገንባት እድል ይኖራል። ያ ደግሞ አገራችን አሁን ካላት የንግድ ሚዛን ክፍተት አንጻር ያው እንደምናውቀው ወደ 3 ቢሊዮን ዶላር የሚሆን ኤክስፖርት እናደርጋለን፣ ወደ 15 ቢሊዮን ዶላር አካባቢ ደግሞ ኢምፖርት እናደርጋለን። የንግድ ሚዛን ክፍተቱ 12 ቢሊዮን ዶላር ነው። ይህ በጣም ከፍተኛ ለብዙ የግል ድርጅቶች ደግሞ የፎሬን ከረንሲ የውጭ ምንዛሬ እጥረቱን የምናውቀው ነገር ነው። ይህ ዋና ችግር የተፈጠረበት ምክንያት ተወዳዳሪ በዓለም አቀፍ ደረጃ ተወዳዳሪ የንግድ ድርጅቶች በሚፈለገው መጠን መፈጠር ባለመቻላቸው የተነሳ ነው እና ስለዚህ ይህን ለማድረግ አንዱ እንዲህ አይነት ስልጠናዎች ያስፈልጋሉ። ሌላው ደግሞ የፋይናንስ አቅርቦት ያስፈልጋል ለግሉ ዘርፍ ማለት ነው። ስለዚህ የዳሽን ባንክ ፕሮጀክት እንግዲህ ሁለቱንም ይዞ የመጣ ነው።
በሶስት ዓመታት ውስጥ ይፈጸማል ለተባለው ለሀገር በቀል የምጣኔ ሀብት ማሻሻያም 10 ቢሊዮን ዶላር እንደሚያስፈልግ መንግስት መግለጡ የሚታወስ ሲሆን የዓለም ባንክና የዓለም የገንዘብ ድርጅት IMF ለፕሮግራሙ የሚውል ከ5 ቢሊዮን በላይ የአሜሪካን ዶላር ድጋፍ ማድረጋቸው ይታወቃል። መንግስትም ድጋፉ ለድህነት ቅነሳ፣ ለስራ ዕድል ፈጠራና ለአካታች እድገት እንደሚውል መግለጡ አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን እናመሰግናለን። በቀጣዩ ዘገባ ወደ ደሴ ይሆናል የምናቀናው። መንግስት እስከ 2 ቢሊዮን ብር በጀት የቆረጠለት የወሎ ቴርሺየሪ ኬር የከፍተኛ ሕክምናና ማስተማሪያ ሆስፒታል አፈጻጸም በህዝብና በመንግስት መካከል አለመተማመን የፈጠረ ነው ሲሉ የደሴ ከተማ አስተያየት ሰጪዎች ተናግረዋል ይላል። ፕሮጀክቱን በባለቤትነት የተረከበው ወሎ ዩኒቨርሲቲ ግን ሆስፒታሉ ደረጃውን ጠብቆ እንዲሰራ አስፈላጊውን ሁሉ እያደረግኩ ነው ብሏል። መስፍን አራጌ ከደሴ ቀጣዩን ልኳል።
ፕሮጀክቱ ይፋ ከሆነበት ከ2002 ዓ.ም ጀምሮ በህዝቡ ሀብት ይሰራል በሚል በተለያዩ የገቢ ማስገኛ ዘዴዎች በርካታ ሚሊዮን ብሮች ከህዝቡ መሰብሰቡን ነዋሪዎች ይናገራሉ። ያለው የኑሮ ውድነት ቢፈታተነንም ፕሮጀክቱን የደገፍነው በምስራቅ አፍሪካ ሪፈራል አገልግሎት የሚሰጥ የመጀመሪያ ሆስፒታል ይሆናል በመባሉ ነበር የሚሉት ነዋሪዎቹ፣ አሁን ግን ፕሮጀክቱ ከህዝብ ወደ መንግስት ተዘዋውሯል፣ በምስራቅ አፍሪካ ደረጃ ሳይሆን በሀገሪቱ ውስጥ ካሉ ሆስፒታሎች ጋር ተመሳሳይ ሆኖ ይሰራል መባሉ ቅሬታ ፈጥሮብናል ብለዋል።
በህዝብ ይሰራል ተብሎ ነው የተጀመረው። ያም ስለነበር ነው በኢትዮጵያም በአውሮፓም በአሜሪካም ሀብት ሲሰበሰብ የነበረ። በኋላ ላይ ጠቅላይ ሚኒስትር ኃይለማርያም እንደገና በመንግስት ልንሰራው ነው የሚል ሀሳብ ደግሞ ነገሩ ጥሩ ሀሳብ ነው፣ እንተባበራለን ማለት ነው። ህዝቡም ይዋጣል፣ መንግስትም ያመጣል፣ እንሰራለን ማለት ነው። ፋይናሊ ደግሞ ጠቅላይ ሚኒስትር አብይ የመጡበት ዘመን አላቀውም ያሉ እንደ ሀረር፣ እንደ ጎንደር፣ እንደ ድሬዳዋ ሪፈራል ሆስፒታል ላሰራላችሁ ይሄን ያህል በጀት አጸድቄላችኋለሁ ነው ያሉ።
ፕሮጀክቱ በመንግስትና በህዝብ መካከል አለመተማመን ፈጥሯል የሚሉት አስተያየት ሰጪዎች ከህዝቡ የተሰበሰበው ገንዘብ የት ደረሰ፣ ኮሚቴዎቹስ የት ገቡ ሲሉ ይጠይቃሉ።
የተሰበሰበው ገንዘብ አለ፣ ያ ገንዘብ በየባንኩና በየሀገሩ ተበታትኖ ነው ያለው። ያንንም ራን ሲያደርግ
የነበረው ኮሚቴ ወይም ቦርድ አካላት አሉ። እነሱ ራሱ አሁን የት እንዳሉ አይታወቁም። ስለዚህ አሁንም እየተማማን ነው። የማህበረሰብ ሀብት ነው እንጂ የግለሰቦች ሀብት አይደለም። ስለዚህ ይሄንን ሀብት ሊረከብ የሚችለው ሶሳይቲ ደግሞ በነበረው ገንዘብ ላይ በቂ መረጃ ሊኖረው ይገባል።
የፕሮጀክቱ የፋይናንስና ንብረት ኃላፊ አቶ አስማማው አባተ ዝርዝር ምላሽ የቀድሞ ቦርድ አባላት በተገኙበት እንደሚሰጥ አረጋግጠዋል።
የብር የገባው በብሎክ አካውንት ስለሆነ ወደ ቦርዱ ነው የገባው። ቦርዶ የሚያንቀሳቀሰው በአገር ደረጃ እኔም ጠይቄ እንደተረዳሁት ዛሬ ላይ ጠይቄ ምን ያህል ነው የሰበሰባችሁት ከሌሎች ከአዲስ አበባም በውጭም ካለም ከጎንደርም ከጅማም ከሌላም የተሰበሰበ ብር በአጠቃላይ ወደ 59 ሚሊዮን ብር 960 ብር ከ19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርዱ ጽህፈት ቤት።
የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁንም ከህዝቡ የተሰበሰበው ገንዘብና ቁሳቁስ እስካሁን ለዩኒቨርሲቲው ገቢ አለመሆኑን ተናግረዋል።
በግሌም በቤተሰብም በሁላችንም ገንዘብ አዋተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ብይ ቢያዩበት አያቀላቅሉት። ገንዘባችንን አውጥተን እንዲብለን እንዳብለን ይሉናል። እኛም ገንዘቡ እኛው ራሱ ጠያቂ ነን። ይሄ ፕሮጀክት ግን ለዥም ዓመት ያስቆጠረ የህዝብ ጥያቄ ስለነበረበት በህዝብ በተሰበሰበ በቢሊዮን የሚቆጠር ብር ሊሰራ ስለማይችል የአባይም ግድብ እዚህ ጎን ለጎን ስላለ ያኛው ጽህፈት ቤት ለወሎ ዩኒቨርሲቲ አስረክቦት ትምህርት ሚኒስቴር እንዲሰራው ስምምነት ስለተደረገ ተብሎ እኛ እንድንረከብ ተደረግን። እዛ ያለውንም ገንዘብ አንድ አዳራሽም ቻለች ምንም ተለች በህዝቡ ስም ለብቻ እንዲሰራ፣ ከዚህ በቀረው ግን መንግስት እንዲሰራው ተስማምተናል። ያ መረካከብ እስካሁን ድረስ አልተፈጸመም። ገንዘቡም ቁሳቁስም ሌላውም አሰር ጽህፈት ቤት እየሰበሰብኩ ነው ገና የተበተነ ብር አለ ስላለ እየሰበሰበ ይመስለኛል።
ፕሮጀክቱን በባለቤትነት እየመራው ያለው ወሎ ዩኒቨርሲቲ ፕሮጀክቱን ከተረከበበት ከ2008 ነሐሴ ወር ጀምሮ አስፈላጊውን ሁሉ እያደረግኩ ነው ይላል። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ እንደሚሉት ቴርሸሪ ወይም ሶስተኛ ደረጃ የሚባለው አገልግሎቱ እንጂ ህንፃው አይደለም። ከነባሩ ዓላማ የተቀየረ ነገር የለም የሚሉት ዶክተር አባተ አገልግሎቱን በተባለው ደረጃ ለማሰራት ነባሩ ዲዛይን ላይ ያሉ ጠንካራ ጎኖችን በማካተትና ማሻሻያዎችን በመጨመር ምክረ ሀሳብ እንደተደረገበት ጠቅሰዋል። የኩላሊት ንቅለ ተከላን ጨምሮ ውስብስብ የሕክምና አገልግሎቶች ይሰጣል የተባለለት ሆስፒታል በውስጡ የተለያዩ ተቋማትንም እንደሚያካትት ተነግሮለታል።
ሆስፒታሉ ለምሳሌ የባህል ሕክምናን ያካተተ ሄሊኮፕተር ማረፊያው የት መሆን መቻል አለበት፣ ህንፃው ምን አይነት መሆን አለበት፣ አይጠየፍ አዳራሽን እና የወሎም ባህል ያካተተ ከዲዛይኑ ጀምሮ አቅርበዋል። ጎን ለጎንም ፋይቭ ስታር ሆቴል ይህን ሊያካትት የሚችል ዲዛይኑን አካተው ይሄ ሁሉ አልነበረም። ፊቱ ላይ ቪአይቪ ሩም አልነበረም። ፊቱ ላይ በየት በኩል መጥቶ ነው ሄሊኮፕተር አልፎ ሕክምና ሊሰጥ የሚችል አለም በምስራቅ አፍሪካ ያካተተ የሚል ይህ ሁሉ ዝርዝር አልነበረውም ከአሁን በፊቱ ላይ። ያንን ዘርዝረው ትናንት አቅርበውታል።
ለ1360 የመጀመሪያና የሁለተኛ የሕክምና ዲግሪ ተማሪዎች የማደሪያ ቤት በ400 ሚሊዮን ብር ተሰርቶ እየተጠናቀቀ መሆኑም ታውቋል። ዓለም አቀፍ ጨረታ ወጥተው የሆስፒታሉን ግንባታ ለማስጀመርም እንቅስቃሴ ላይ መሆናቸውን ዶክተር አባት አስረድተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው እናመሰግናለን። ወደ ደቡብ ክልል የሚወስደን የመጨረሻው ዘገባ ላይ ደርሰናል። የተከበራችሁ አድማጮች፣ የደቡብ ክልል እርሻና የተፈጥሮ ሀብት ቢሮ በክልሉ የተለያዩ ዞኖችና ወረዳዎች የተከሰተውን የበረሃ አንበጣ መንጋ ወረራ መቆጣጠሩን አስታወቀ። ቀደም ብሎ ከተከሰተባቸው የኦሮሚያ ክልል የተለያዩ አቅጣጫዎች ወደ ክልሉ የዘመተው የአንበጣ መንጋ በክልሉ 3 ዞኖችና 2 ልዩ ወረዳዎች ላይ መጠኑ ያልታወቀ ጉዳት ማድረሱ ተገልጿል። አዲሱ የአንበጣው ወረራ በኢትዮጵያ እየተስፋፋ መሆኑንና በሀገሪቱ የግብርና ምርት ላይ ጉዳት ሊያደርስ እንደሚችል የተባበሩት መንግስታት የዓለም ምግብና ግብርና ድርጅት ትናንት ሰሞኑን ባወጣው ሪፖርት አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
የክልሉ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳንኤል ዳምጤ እንዳሉት በደቡብ ክልል በስዳማና ገዲዮ ዞን በቡርጅና አማሮ ልዩ ወረዳዎች የበረሃ አንበጣ መንጋ ተከስቷል። አቶ ዳንኤል በእነዚህ ቦታዎች የተከሰተውን መንጋ ሙሉ በሙሉና በከፊል መቆጣጠር ተችሏል ነው ያሉትም። አንዳንድ አካባቢዎች ግን አሁንም የመንጋ ወረራ ጉዳት ያደረሰ መሆኑን ገልጠዋል።
በዚህ ሰዓት ላይ ገዲዮ ሙሉ በሙሉ በሚባል ደረጃ ለቆቶ ሲዳማም ያሉ ወረዳዎች ላይ በዛው ልክ የወጣበት አግባብ አለ። አልፎ አልፎ አንዳንድ ቦታዎች ላይ ገባ ወጣ የማለት ነገር ካልሆነ በስተቀር ሙሉ በሙሉ በሚባል ደረጃ እዛም አካባቢ ላይ የመቆጣጠር ስራ ተሰርቷል። አማሩ ላይ ያለው በነበረበት የኬሚካል ርጭት በአውሮፕላን በታገዘ በተደጋጋሚ ተደርጓል። በዛ መሰረት እስከ 80% ድረስ መቆጣጠር የተቻለበት ሂደት አለ። የተወሰኑ የቀሩ የአንበጣ መንጋዎች እዚህም እዛም ተበታትነው ያሉ በህብረተሰቡ ከፍተኛ ርብር የመቆጣጠሩ ስራ እየተሰራ ነው ያለው። በአጠቃላይ አሁን ባለው ነባር ሁኔታ ክልላችን ውስጥ ያለውን ነገር ያው በህብረተሰቡ ነቃ ተሳትፎ ወደ መቆጣጠር ደረጃ እየደረስንበት ያለንበት ሂደት ነው ያለው።
በባህላዊ መንገድ በአርሶ አደሮች ጉልበትና በህብረተሰቡ ሰፊ ተሳትፎ መንጋው ለቆ እንዲወጣ ከማድረግና ሰብል ላይ ጉዳት እንዳያደርስ ከመከላከል በተጨማሪ ለሶስት ተከታታይ ቀናት በአውሮፕላን የኬሚካል ርጭት መካሄዱንም አቶ ዳንኤል ተናግሯል።
በአንድ ዙር ርጭት ምናልባትም ከ3-5 ድረስ ምልልስ ያለበት ነው። በተለይ አማሮ ተራራማና ሸለቋማ አካባቢ ላይ ስለነበር የመጣው አውሮፕላን እነዛን ተራራዎችና ሸለቆች አካባቢ ላይ ወርዶ ከመርጨት ጋር ተያይዞ የተወሰነ የአቅም ውስንነት ያለበት ስለነበረ ከፌዴራል ግብርና ሚኒስቴር ጋር በመነጋገር ሌላ ተቀያሪ ረዥም ርቀት የሚጓዝ ጠንካራ አውሮፕላን እንዲመጣ ተደርጎ ነው። እንግዲህ የአውሮፕላን በተደጋጋሚ ለሁለት ቀን ጠዋትና ማታ ምናልባትም ከአምስት በላይ ዙሮችን እየተመላለሰ ርጭት አካሂዷል።
በአማሮ የተከሰተውን የአንበጣ መንጋ 80% መቆጣጠር የተቻለ ሲሆን ስዳማን በከፊል ገዲኦ ዞን ሙሉ በሙሉ ከመንጋው ወረራ መቆጣጠር መቻሉን ገልጠዋል። መንጋው በሰብሎች ላይ ያደረሰውን ጉዳት በተመለከተም የተጣራ ሪፖርት አለመጠናቀሩን ገልጠው ጉዳቱ ግን የከፋ አለመሆኑን እርግጠኛ መሆን ይቻላል ነው ያሉት። አዲስ የአንበጣ መንጋ ወረራ በኢትዮጵያ የተስፋፋ መሆኑንና በአገሪቱ የግብርና ምርት ላይ ጉዳት ሊያደርስ እንደሚችል በተባበሩት መንግስታት ድርጅት የዓለም የምግብና የግብርና ድርጅት ትላንት ባወጣ ሪፖርት አስታውቋል። ድርጅቱ የአንበጣ መንጋ ወረራ ለመከላከል ለወራት ጥረት ቢደረግም ወደ አዲስ አካባቢዎች መንጋው የተሰራጨ መሆኑን ያስታውቀው 2350 ካሬ ኪሎ ሜትር ስፋት ላይ መንጋው ማረፉን የሚገልጠው ይኸው የድርጅቱ መግለጫ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በድሬዳዋ ከተማና በደቡብ ክልል መንጋው ተከስቷልም ብሏል። እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ 125 ወረዳዎችን የወረረው የበረሃ አንበጣ መንጋ በግብርና ምርት ላይ፣ በእንስሳት የግጦሽ መሬትና በደን ሽፋን ላይም ጉዳት ሊያደርስ እንደሚችል በተለይም የቀጠናውና የሀገሪቱን የምግብ ዋስትና ፕሮግራም ሊፈታተን እንደሚችል አስታውቋል መግለጫው። አቶ ዳንኤል ለዘላቂ መፍትሄ ከፌዴራል መንግስት ጋር በመተባበር ድንበር ያለፈ የኬሚካል ርጭት እንደሚደረግም አስታውቀዋል።
በዚህ ሰዓት ላይ የኬሚካል ርጭት አውሮፕላኑ ረዥም ርቀት የሚጓዝ ከመሆኑ ጋር ተያይዞ ኦሮሚያ ክልል እስከ ቦረና ዞን እስከ ተልተሌ እስከ ኬንያ ድንበር ድረስ ሄዶ የሚረጨበትን ሂደት ኦልሬዲ ተመቻችቶ መርጨት ጀምሯል። በጉጂ አካባቢ
ዮናታን እናመሰግናለን። አሁን ከመሰናበታችን በፊት ለነገ አንድ የፕሮግራም ማስታወቂያ።
በእኛ እምነት አንድ የእርቅና የሽግግር መንግስት ማቋቋም ነው ህግና ስርዓትን ማስፈን የሚችል የፖለቲካ ፓርቲዎችን መሰረታዊ ቅራኔ ሊያቻችል የሚችል ብሔራዊ መግባባት በአንጻራዊነት ሊፈጥር የሚችል ጠንካራ ስራ መስራት እንችላለን። እሱን ሰርተን ነው ወደ ምርጫ መሄድ ያለብን የሚል ነው። ተባብሮ ይህንን ምርጫ አካሄደን ከማንም ያልወገነ የሁሉም አካል ያለበት ይሄ ሲኖር ብቻ ነው ሁሉንም ነገር መነጋገር የሚቻለው ሰላም ለማምጣት የምንችለው ይሄንን ምርጫ በጊዜው አከናውኖ ይሄ መንግስት መገላገል ነው።
የቀደሙት አቶ ልደቱ አያሌው የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤት አባል፣ የተከተሉት አቶ ሙላቱ ገመቹ የኦፌኮ ምክትል ሊቀመንበር ናቸው። በኢትዮጵያ ሊካሄድ በታቀደው ምርጫ ዙሪያ አወያይተናቸዋል። ነገ ቅዳሜ ይቀርባል። እንድትከታተሉ እንጋብዛለን። ከአክብሮት ጋር በዚሁ እንሰናበታለን። በደህና አደሩ።
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22፡31 ሜትር ባንድ ከምኡውን ብናይል ሳትን ኣብ ዩቲዩብን ካብ 4-4 ፈረቓን ወይ ከዓ ካብ 10-12 ፈረቓን ይመሓላለፍ።